ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ አብራችሁን ካመሻችሁ ቀጣዮቹን ጉዳዮች ትሰማላችሁ።
ጀምረው አሁን አዲስ ነው ልክ እንዳልከው እና በኦንላይን ዌብሳይት ላይ ቡክ አድርጉ የሚለውን ስላልተለመደ እሱ ማስለመድ ነበረ።
የሰማችኋት ፊደል ትዊተር የተሰኘ ትምህርት አጋዥ አውታር መስራችና ዋና ስራ አስኪያጅ የሆነችውን ሰላማዊት አለሙን ነው። ሰላማዊት ዛሬ ምሽት ትምህርት ፈላጊዎችና አስጠኞችን ስለሚያገናኘው ልዩ አገልግሎት ትነግረናለች።
ፍርድ ቤት የተካደ ነገር ሁሉ እዚህ በጣም በጣም እውነት ይወጣል። እዛ በውሸት መስክረው መጥተው እዚህ ጋር አዎ መስክሬያለሁ ውሸቴን የመሰከርኩት።
ወይዘሮ እልፍነሽ ወንድማገኘው ናቸው። እሳቸው የባህላዊ ፍርድ ቤት ተገልጋይ ናቸው። ኢትዮጵያ ባህላዊ የፍርድ አሰጣጥ መንገዶችን ከዘመናዊ ጋር ለማጣጣም ጥረት ጀምራለች። ስለዚህ ጉዳይ በምሽቱ የሚናገር ዘገባ አለን። እነዚህና ሌሎች ጉዳዮች የተካተቱበትን መሰናዶ ሀብታሙ ስዩም ይመራለሁ። ኤልያስ አስማሪ ደግሞ የድምፅና ምስል ምህንድስናውን ይከውናል። ከሁሉ በፊት አጫጭር የዓለም ዜናዎችን እንሰማለን። ኤደን ገረመው።
አመሰግናለሁ ሀብታሙ። አድማጮች በድጋሚ እንደምን አምሽታችኋል? ተሻሽሎ በተሰራ ፈንጂ አማካኝነት በደቡብ ምዕራብ የሳህል ሀገር ናይጄሪያ 5 ወታደሮች መሞታቸውን የሀገሪቱ መከላከያ ሚኒስቴር ትላንት ሐሙስ አስታወቀ። መግለጫውን በብሔራዊ ሬዲዮ ላይ ያስነበበው ሚኒስቴር መስሪያ ቤቱ በቅኝት ላይ የነበሩት ወታደሮች መሳሪያውን መምታታቸውንና 5 ወታደሮች ወዲያውኑ ህይወታቸው ሲያልፍ 2 ደግሞ መጎዳታቸውን አስታውቋል። ፍንዳታው ጎትዬ በተሰኘው ክፍለ ከተማ በታልቤሪ ክልል የተከሰተ ሲሆን አካባቢው በአብዛኛው ከኒጀር፣ ቡርኪና ፋሶና ከማሊ ጋር ግጭት የሚገባበት ነው። ምዕራባዊ ኒጀር በከፍተኛ ሁኔታ ለጂሃዲስት ጥቃት ፈጻሚዎች የተጋለጠች ሀገር በመሆኗም ዓለም አቀፍ ኃይሎች የእስላማዊ ሰርጎ ገቦችን መስፋፋት ለመታገል በአካባቢው ይንቀሳቀሳሉ። እጅግ ድሃ የሆነችው ሀገር ራሱን እስላማዊ መንግስት እያለ በሚጠራው አይኤስ እና ከቦኮ ሀራም የጸጥታ ስጋት ተጋርጦባታል ሲል ኤኤፍፒ የዜና አውታር ዘግቧል። በሚሊዮኖች የሚቆጠሩ እንግሊዛውያን እየመጣ ባለው ከፍተኛ አውሎ ንፋስ የተነሳ በሚኖሩ የእቃዎች ግጭት እንዲጠበቁ ያላቸውን የጉዞ እቅዶች በሙሉ ሰርዘው በቤታቸው እንዲቀመጡ የእንግሊዝ መንግስት አዘዘ። ንፋስም በደቡባዊ የእንግሊዝ ክፍል ቀይ አየር ንብረት ማስጠንቀቂያ እንዲወጣ አድርጓል። ዩነስ የተሰኘው ይሄ አውሎ ንፋስ በሰዓት 145 ኪሎ ሜትር እንደሚጓዝ የተተነበየ ሲሆን ከፍተኛ የሆኑ መስተጓጎሎችና አደጋዎች እንዲሁም ጉዳቶችን እንደሚያደርስም የእንግሊዝ የአየር ንብረት ትንበያ ቢሮ አስታውቋል። ዛሬ በእንግሊዝ ከጠዋቱ 11 ሰዓት እስከ 3 ሰዓት በነበረው ጊዜ ውስጥም አውሎ ንፋሱ በመላው እንግሊዝ 129 ኪሎ ሜትር በሰዓት ይጓዝ እንደነበረ ማወቅ ተችሏል። የሜትሮሎጂ ቢሮ ኃላፊ ፖን ባንደርሰን ባለፈው ረቡዕ ዕለት ከነበረውና ዱድሌ ከተሰኘው አውሎ ንፋስ በኋላ ዩነስ የተሰኘው ይሄ አዲሱ አውሎ ንፋስ በእንግሊዝ ታሪክ ውስጥ ባለፉት ጥቂት ዓመታት ታይቶ በማይታወቅ መልኩ ማዕከላዊና ደቡባዊ የሀገሪቱን ክፍሎች ላይ ተጽዕኖ የሚያሳድር ነው ብለዋል። ኃላፊው አያይዘውም ቀይ ማስጠንቀቂያ ዞን ባላቸው አካባቢዎች ከፍተኛ የሆነ አውሎ ንፋስ በመኖሩ በሰው ሕይወትና በንብረት ላይ አደጋ ሊያደርሱ የሚችሉና በአውሎ ንፋሱ ሳቢያ መሬት ለቀው የሚበሩ ነገሮች ጋር መጋጨት ሊኖር እንደሚችልም የሚጠበቅ ነው ብለዋል። የዩናይትድ ስቴትስ ሴኔት ትላንት ሐሙስ በምርጫ ሰሞን ያሉ ቅዳሜና እሁዶች ስራ እንዲዘጋ የሚጠይቀውን ሕግ ላይ የመጨረሻውን ውሳኔ አስተላልፏል። ይህም ፕሬዚዳንት ጆ ባይደን የፌዴራል የገንዘብ ተቋማት ጋር ለተጓተተው ስምምነት ከተቃራኒ ፓርቲዎች ጋር የሚደራደሩላቸውን ሰዎች እንዲሹም አድርጓል። ውሳኔው 65-27 በሆነ ድምጽ የጸደቀ ሲሆን ምክር ቤቱም ባለፈው ሳምንት በቀላሉ ሊያስተላልፎ ችሏል። አድማጮች ለምሽት ያስኩላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ ጋቢና ቪኦኤ መሰናዶዎች ጋር ታምሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ።
ኤደንን ለዜናዎቹ እናመሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ራዲዮ የሚቀርብ ልዩ የወጣቶች መርሃ ግብር ነው። ወደ ዛሬ ወደ ያዝንላችሁ ቀዳሚ ዘገባ እንሻገራለን። ፊደል ትዊተር ከአንድ ዓመት ከስምንት ወር በፊት የተቋቋመ ትምህርት አጋዥ አገልግሎት ነው። ወጣት ትምህርት ፈላጊዎች ልምድ ካላቸው አስጠኚዎች ለማገናኘት እንዳለመ የተነገረለት አገልግሎት መስራች ሰላማዊት አለሙ ትባላለች። ስለ አገልግሎቱ ፋይዳና የመጪ ዘመን ግብ ለማወቅ በስልክ መስመር አግኝተናታል። አስቀድማ ስላመሰራረቱ ትነግረናለች።
ተማሪዎችን እኔ በግሌ ያስጠና ነበር ዩኒቨርሲቲ ያለው ጀምሮና የጥናት አገልግሎት በደንበኛውን በኩል ያለው
ከፍተኛ ፍላጎት ነበረ። በዛኛው በኩል ደግሞ ለስራ እድል ይፈጥራልና በጣም ብዙ ተመራቂዎችም ከዛም ውጪ ያሉ ተማሪዎችም ራሱ ስራ እድል ይፈልጋሉ። ማስጠና ደግሞ ማንኛውም ያለውን እቅድ ካዳበረበት መስራት የሚችለው ስራ ነው። ስለዚህ ይሄንን ለምን እንደ ስራ እንጀምረውም ብለን አስተን ጀመርነው። ከዛ በኋላ ዌብሳይት እና ሞባይል አፕሊኬሽን ዴቨሎፕ እናደርጋለን። ምክንያቱም ጊዜው ዲጂታልም ስለሆነ በፊት ከሚሰራበት መንገድ ተጨማሪ ወይም ደግሞ የኛ የራሳችን ዩኒክ ፊቸሮችን ጨምረንበት ሞባይል አፕሊኬሽን እና ዌብሳይት ሰራን። ማንኛውም ሰው እዛ ላይ ገብቶ አስጠኝን በተማረበት የትምህርት ባክግራውንድ አስጠኙን ሪቪው አድርገው በጾታቸው በሚኖርበት አካባቢ ከዚህ በፊት ደግሞ በተሰጣቸው ሬቲንግ ወይም ደግሞ በነበራቸው ፐርፎርማንስ ገብቶ ዌብሳይት ላይ መንበር ይችላል። እዛ ዌብሳይት ላይ አቴንዳንስ መያዝ ይችላሉ፣ ፈተና መፈተን ይችላሉ። አስጠኙና ተማሪውንም ቤተሰቡም ደግሞ የልጆቹን ሁኔታና ፐርፎርማንስ እዛው ላይ ትራክ ማድረግ ይችላል።
የቱቶሪያል ነው። ዛሬ ደግሞ በማትስ የማትሪክ ጥያቄዎች ተገናኝተናል። የመጀመሪያው ጥያቄ ስለ ኢኩዌሽን ኦፍ ሰርክል ነው። ጥያቄያችን ምንድን ነው የሚለው ዋት ኢዝ ዘ ኢኩዌሽን ኦፍ ሰርክል።
አንድ ሰው አገልግሎቱን ለማግኘት ምን ማድረግ አለበት? የትምህርት አጋዥ ሰነዶችና መርሃ ግብሮችን በምን መልኩ ነው የሚያገኘው? መምህራንንስ በአካል ነው የምታሰማሩት ወይንስ ሰዎች በያሉበት ነው? በቴክኖሎጂው በኩል የትምህርት ተቋዳሽ ነው የሚሆኑት?
መምህራን አንድ ሰው አገልግሎቱን ከፈለገ በዌብሳይታችን በኩል መጥራት ይችላል። ዌብሳይት ላይ ገብቶ ፊደል ቱቶሪያል ዶት ኮም ላይ የሚፈልገውን የትምህርት አይነት መርጦ የሚፈልገውን ያለ ስንተኛው ክፍል ላይ እንደሚፈልግ ሰዓቱንም መርጦ ያሳውቀናል፣ እንሰጣለን። ወይም ደግሞ እኛ ደግሞ ደውለን ኮንታክት እናደርጋቸዋለን። አገልግሎቱ የሚወሰደው በሶስት መንገድ ነው። አንደኛው ባሉበት ሆነው መምህራን አሉ እኛ ስር ተመዝግበው ሬጅስተርድ የሆኑ በየአካባቢው ስላሉ አሁን ሙሉ አዲስ አበባ ላይ እየሰራን ያለ ነው። ባሉበት ሆነው መምህራኑ ቤታቸው ላይ ያስጠናሉ። ሁለተኛ ኦንላይን እነሱም ባሉበት እኛም ባለንበት ሆነን ጥናት አገልግሎቱን እንሰጣለን። ሶስተኛ ደግሞ ቢሮችን ለጥናት የተዘጋጀ ነው። መጽሐፍትም አሉ እዛ፣ ኢንተርኔትም ስላለ ማንኛውም ትምህርት መጥተው እኛ ቢሮ ላይ መውሰድ ይችላለን። በሶስቱም መንገድ መውሰድ ይችላሉ።
እስካሁን የትኞቹን የትምህርት አይነቶች ለየትኛው የትምህርት ደረጃ ነው በመስጠት ላይ የምትገኙት? ከተጠቃሚዎች ያገኛችሁት ምላሽስ ምን ይመስላል?
አገልግሎታችን ከኬጂ እስከ 12 ላሉ ትምህርት ተማሪዎች አካዳሚክ ሰፖርት ወይም ደግሞ በትምህርታቸው ድጋፍ ቤት ለቤትም ኦንላይንም እንወሰጣለን። ተጨማሪ ደግሞ ኮምፒውተር ትምህርቶችን የፕሮግራሚንግ ቋንቋና ግራፊክስ ዲዛይኖች እናስተምራለን። ከዛ ውጭ ደግሞ የኢትዮጵያን ቋንቋ ደግሞ ኢትዮጵያን ሂስትሪ፣ ሌላም ደግሞ ኢትዮጵያ ውስጥ ያሉትን ቋንቋዎች ኢንተርናሽናል ቋንቋዎችንም እናስተምራለን። ከሰው ያገኘነው ምላሽ ጥሩ ነው። የትምህርት እገዛውን በደንብ ነው የሰራንበት ያለ ነው። ተጨማሪ ደግሞ አሁን ዲያስፖራ ኮሚኒቲው ከሀገሩ ርቆ ባለበት ጊዜ ልጆቹ አማርኛ የማይችሉ የኢትዮጵያን ሂስትሪ የማያውቁ ይኖራል። ምክንያቱም እዛ ባሉበት ሀገር አገልግሎቱ ስለሌለ ለዲያስፖራም ኮሚኒቲ አሁን ኢትዮጵያን ቋንቋና ኢትዮጵያን ሂስትሪ እያስተማር ነው። እሱ ምላሹ ጥሩ ነው። በደንብ ኦንላይን ነው፣ ባሉበት ሆኖ እኛም ባለንበት እያስተማር ነው። ስለዚህ አገልግሎቶቹ ቆንጆ ናቸው። ቢሮችንም ላይ የሚሰጡትን አጋዥ ትምህርቶች በግሩፕም በግልም ቋንቋም ኮምፒውተር የምናስተምራቸው ጥሩ እየሄደ ነው። ቆንጆ ነው። እስካሁን
ጥያቄ ደግሞ ኢኩዌሽን ኦፍ ላይን ነው። ጥያቄ የሚለው ዋት ኢዝ ኢኩዌሽን ኦፍ ላይን ዳት ፓስስ ቱ ዘ ፖይንት 11 ኤንድ ኢዝ ፓራላል ቱ ዘ ላይን ሲ ዋይ ማይነስ ኤክስ ኢዝ ኢኳል ቱ 1 ሲን። ጥያቄ ሰው ወደ ማለት ሲገባ
ዌብሳይታችሁን ሳስስ ተልኳችሁ እንከን ያለበትን የትምህርት ስርዓት በእንግሊዝኛው ዲስፋንክሽናል ኤጁኬሽናል ሲስተም ብላችሁታል ማገዝ እንደሆነ ጽፋችኋል። በምን መልኩ ነው አውታራችሁ ይህን ኃላፊነቱን የሚወጣው? የትኞቹን የትምህርት ስርዓቱን ክፍተቶችስ ነው ለመሙላት እየጣራችሁ ያላችሁት?
አንደኛው ልክ አምሳየኛ ከነበረንም ልምድ ስንነሳ ተማሪ ሁሉም ሰው እኩል አይደለም። ልጆች ለምሳሌ እኩል ተረዳና አስተማሪ ያስረዳውን እኩል ፐርፎርም አድርግ ወይም ደግሞ ባለ ስኪል አውትሻይን አድርግ ለማለት ብንልም አይችልም ተማሪውና አምሳሌ እኛ ምሳሌ እኛ ጋር ትምህርት መዳረሱም ጥሩ ነው፣ ቆንጆ ነው። እንደዛ ሆኖ ግን ሳለ በቁጥር ግን በብዛት የሚሰጠው ትምህርት ሁሉንም ተማሪ ፖቴንሻሉን አውጥቶ መድረስ ያለበት ቦታ እንዲደርስ አያደርገውም። ስለዚህ እነዚህ ፕራይቬት ቱቶሪንጎች ወይም ደግሞ ፒር ቱ ፒር የሚባሉ ቱቶሪንጎች ጥቅማቸው ተማሪዎች ያላቸውን አቅም በእነሱ ፔስ አስረድተን መድረስ የሚችሉበት ቦታ ወይም ደግሞ ትክክለኛ ፖቴንሻላቸውን ተጠቅመው መስራት የሚችሉበትን ነው። እና ትልቁ ጋፕኛ ነው ሲያደረግ ነው እሱ ነበረ። እሱን ነው ከቨር ለማድረግ እየሰራን ያለ ነው። በተጨማሪ ደግሞ አሁን የተለያዩ ገቨርንመንት ትምህርት ቤቶች ላይ ቢሎ አቬሬጅ ፐርፎርም የሚያደርጉ ተማሪዎች አሉ። ይሄኛውም በተለያየ ምክንያት ነው የመጣው እና እነሱንም አካዳሚክ ሰፖርት እኛውም ከዩኒቨርሲቲ ተማሪዎች ከአዲስ ዩኒቨርሲቲ ተማሪዎች ጋር እየሰራን ነው። በተጨማሪ ደግሞ የተለያዩ ዲግሪ ያላቸው ተማሪዎችን ጋር ነው እየሰራን ያለ ነውና በእነሱም በኩል ገቨርንመንት ትምህርት ላይ ያሉትን ይህንን የአካዳሚክ ላይ ዝቅ ያሉ ተማሪዎችን አግዘን መድረስ የሚችሉ ቦታ እንዲደርሱ፣ በፕራይቬት ትምህርቶች ላይ ደግሞ ከቨር የማይደረጉ ኮርሶችም አሉ። እነሱንም ደግሞ እኛ እንደ ተቋም እየሰጠን ያለ ነው።
የጀመራችሁት አውታር ከሞላ ጎደል ኢትዮጵያ ውስጥ ያልተለመደና አዲስ መስክ እንደመሆኑ መጠን የገጠሟችሁ ፈተናዎች ምንድን ናቸው? በምን መልኩስ ነው እየተወጣችኋቸው የምትገኙት?
ስራውን ስንጀምረው አሁን በቃ አዲስ ነው ልክ እንዳልከውና በኦንላይን ዌብሳይት ላይ ቡክ አድርጉ የሚለውን ስላልተለመደ እሱ ማስለመድ ነበረ ትንሽ ከባዱ ነገርና ያልተለመደ ነገር ማስለመዱ ነው ችግር የነበረው። እኛ ሀሳቡን አስበን እንደጀመር ነው ያን የሆኑ ምላሽ ይኖራል ብሎ ብዙ ሰው ይጠብቃል። አሁንና ሰው ጋር ማስለመዱ በየቦታ ሄዶ ፕሮሞት ማድረጉ የገጠመን እሱ ነበር። ከዛ ግን ከሰው ደግሞ ምላሽ እየተቀበልን ራሳችንን እያስተካከልን ወደ ኮሚኒቲ የምንገባበትን መልክ በየቀኑ እኛም ራሳችንን እያሻሻልን ነው። ምላሽ እየተቀበልን ያለውን የሰውን ማስተካከል ያለብንን እያስተካከልን እስካሁን ድረስ መጣ።
ሰላማዊት፣ አንቺ ወጣት ነሽ፣ በመርሃ ግብሩ ግንባታ ላይ የተሳተፉ ሌሎችም ግለሰቦች እንዲሁ ወጣቶች ናቸው። እንዲሁ ስመለከታችሁ በአመታት ውስጥ ይህ ፊደል ቲዩቶሪያል የተሰኘው አውታር ምን ደረጃ ላይ ደርሶ ማየት ትፈልጋላችሁ? ምንድን ነው የመጪ ዘመን ህልማችሁ?
ትልቁ ህልማችን አሁንም የሰራንባቸው ነው የጀመርናቸው ስራዎች አሉ። በቃ ሙሉ ኢትዮጵያ ላይ መዳረስ ነው። አሁን አዲስ አበባ ላይ ነን። አዲስ አበባ ላይም በአንድ ብራንች ነው የሰራን ያለ ነው። ሙሉ አዲስ አበባ ላይ ብራንች አውት ማድረግ ብዙ ብራንች መክፈት እንፈልጋለን። ሙሉ ኢትዮጵያ ላይ መዳረስ እንፈልጋለን። በጣም አፎርደብል በሆነ ኤጁኬሽናል ፕሮግራሞች ነው ወይም ደግሞ የትምህርት ፕሮግራሞችን ሙሉ ኢትዮጵያ ላይ ማዳረስ እንፈልጋለን። የጥናት ተቋማት ለመገንባትም ሀሳብ አለን። እነሱን አሁን የጀመርነው አንድ ኢለርኒንግ ፕላትፎርም አለ። እሱ ሰው አዲስ አበባም ቢሆን ባህር ዳርም ቢሆን ሶማሌም ቢሆን ማንኛውም ኢትዮጵያ ክፍል ላይ ቢሆን ያለውን የኤጁኬሽናል ማቴሪያሎች መጠቀም እንዲችል በጣም አፎርደብል በሆነ ዋጋ መማር እንዲችል ነው እየሰራን ያለ ነው። እዚህ ትምህርትን በደንብ እውቀትን ትምህርት ማለት የአካዳሚክሱን ብቻ ሳይሆን ማንኛውንም እውቀት ሙሉ ኢትዮጵያ ላይ ማስፋፋት፣ ከዛም አልፎ ደግሞ ከኢትዮጵያም ውጪ ኢትዮጵያዊነትን፣ ኢትዮጵያን ቋንቋ፣ ኢትዮጵያ ይዘት ያላቸው ትምህርቶችን ሙሉ ለሙሉ ዓለም ላይ ማስፋት እንፈልጋለን።
ሰላማዊት አለሙ፣ ፊደል ቱቶሪያል የተሰኘው ትምህርት አጋዥ መርሃ ግብር ዋና ስራ አስኪያጅና መስራች ነሽ። ለነበረን ቆይታ በእጅጉ አመሰግናለሁ። መልካም እድል እንዲገጥማችሁ እመኝላችኋለሁ።
እኔም አመሰግናለሁ አክብራችሁ ስለጠራችሁ።
በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ራዲዮ ነው ወደ እናንተ እየቀረበ ያለው። አንድ አጭር መልእክት ሰምተን እንመለሳለን። ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ 2 ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶዎችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምት ያላቸውን ጉዳዮች በየቀኑ የሚያሰማችሁን መሰናዶ ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በ202-227-6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ። ወደ ቀጣዩ ዘገባ እንሻገር። ኢትዮጵያ ባህላዊ የፍርድ አሰጣጥ መንገዶችን ከዘመናዊ ጋር ለማጣጣም እየጣረች ይገኛል። ከማሳያዎቹ መካከል አንደኛው ባለፈው ዓመት በኦሮሚያ ክልል የተቋቋመው ባህላዊ ፍርድ ቤት ነው። ፀሐይ ዳምጠው በቀጣይ ዘገባዋ ስለ ፍርድ ቤቱ ትነግረናለች።
ንብረቷ ነው የጠፋው። ቴሌቪዥን ጠፍቶባታል። ሞባይል ጠፍቶባታል። ተች ሞባይል በብር ደረጃ 5000 ብር ከቤት ወስደውብኛል ብላ እናንተን ነው የጠረጠረችው። እናንተ ልናችሁ ማንሳት ብቻ መውሰድ ብቻ አይደለም፣ በጆሯችሁ ሰምታችሁ እንኳን እዚህ መሀላ ላይ ከመሀላችሁ የምታውቁት ነገር ካለ ከደበቃችሁ አላነሳውም በእጅ ያልነካውም ብለህ የምታመልጥበት ጉዳይ የለም። ይሄ አጥንት ባዶውን ነው ያለው፣ ራቁቱን ነው ያለው። እንደዚህ ራቁቴን ያስቀረኝ፣ እንደዚህ እንደ አጥንት ባዶ ያስቀረኝ፣ ከሰውነት ተራ ያወጣል ብሎ ነው የሚምለው።
በኦሮሞ ገዳ ስርዓት ውስጥ ሽምግልና ትልቅ ቦታ የሚሰጠው ነው። በየአካባቢው በማህበረሰቡ አባላት መካከል ጥል ሲኖር፣ ችግር ሲፈጠርና አለመግባባት ሲከሰት በሀገር ሽማግሌ በሽምግልና መፍትሄ እንዲያገኝ ይደረጋል። ይህ ባህላዊ እሴት በተደራጀ አኳኋን ስራውን ለማስቀጠል የኦሮሚያ ብሔራዊ ክልላዊ ምክር ቤት ጨፌ ኦሮሚያ በ2013 ዓ.ም በቀበሌና በወረዳ ደረጃ ተቋቁመው የፍርድ ቤት ስራ በባህላዊ መንገድ እንዲሰሩ በአዋጅ ደነገገው። አባ ገዳ ከተማ ሆርዶፋ በአቃቂ ወረዳ ጎጌቻ ቀበሌ ባህላዊ ወረዳ ፍርድ ቤት ሰብሳቢ ናቸው። ይህ ችሎት ወይም ጋዲሳ ምን አይነት ጉዳዮችን እንደምመለከት ስገልጹ፣
እኛ የምናየው ጉዳይ ይህንን ነው ብለን የምንለየው ጉዳይ የለም። ማንኛውም ጉዳይ እኛ ጋር ከመጣ እኛ ለማስታረቅ ነው አላማችን። አንድና አንድ ግባችን እርቅ ነው። እዚህ ቤት የገባ ሰው መጨረሻ ሁለቱም አሸናፊ ናቸው። የተከሰሰው የከሰሰውም አሸናፊ ነው። ለምን? እውነት ነው እዚህ ቦታ የሚፈለገው። ያንን ግራና ቀኝ ካየን በኋላ ቅድም እንደተመለከታችሁት ሴትዮዋ ቴሌቪዥን፣ ሳምሰንግ ሞባይል 5000 ብር ከቤቷ ጠፍቷል። የምትፈልገው ምንድን ነው እያለች ያለችው፣ እኔ እውነቱን ካገኘው ስለ ገንዘቡ አይደለም እውነቱን ነው የምፈልገው። በብዛት ሰው በምንድን ነው የሚረካው? በእውነት ነው የሚረካው። ስለዚህ ያንን እውነታ ካወጣን በኋላ ትልቅ ጸብ፣ በቃ እዚህ እንኳን መስማማት ካልቻሉ በኋላ ከቻልን በአንድ ቀን ካልቻልን ደግሞ በሁለተኛው ቀን አረጋግጠን ያንን ቤተሰብ ሰላም አድርገን ነው የምንለየው።
በአቃቂና ዱከም ከተማ አካባቢ የሚገኙ የባህላዊ የወረዳ ፍርድ ቤቶች የአገልግሎት አሰጣጥ ባየንበት ወቅት ወይዘሮ እልፍንሽ ወንድማገኝ ለፍርድ ቤቱ አቤቱታ አቅርበው ጉዳዮቹን ከሚከታተሉ ግለሰቦች መካከል ናቸው።
ፍርድ ቤት በላይ አገልግሎት ይሰጣል። ፍርድ ቤት የተካደ ነገር ሁሉ እዚህ በጣም በጣም እውነት ይወጣል። እዛ በውሸት መስክረው መጥተው እዚህ ጋር አዎ መስክር ያለው ውሸቴን የመሰከርኩት ብለው እምነት ይሰጣሉ። ቤት የተካካደ መሬት የተካካደ ሁሉ በሀንሰት የተካካደውን ሁሉ እያስመለሱ ናቸው። እያስመለሱ ስለሆነ በጣም በጣም ምንም ነጻ አገልግሎት ነው የሚያገለግሉት። በጣም ደስተኛ አገልግሎት ነው የሚያገለግሉት። እኛ ከፍርድ ቤት ከፖሊስ ጣቢያ በላይ ወደዚህ ነው የምንመጣው።
አቶ ሲሳይ ግዛው በፍርድ ቤቱ ከሳሽም ሆነ ተከሳሽ እኩል አሸናፊ ሆነው ፍትህ ያገኛሉ ሲሉ ተናግረዋል።
ፊታው ከሰው ጋር ከብት ገዝቶ ስለካደ እዚህ ወደ 170,000 መልሶልኛል በእነሱ አማካኝነት ማለት። አሁንም ትንሽ ገዛ 1,400 ብር ያልተማመን ነው ወሰድክ አልወሰድክ የሚለው ላይ መጥቼ እሱን ልንተማመን ነው የመጣ ነው አሁን አገር ሽማግሌ ላይ።
ይህ የባህላዊ ወረዳ ፍርድ ቤት በወረዳው ስራ ከጀመረ ወዲህ ከ130 በላይ ጉዳዮች መፍትሄ አግኝተዋል በማለት አባገዳ ከተማ ሆርዶፋ ተናግረዋል። በሌላ በኩል በወረዳውና አካባቢዎቹ ላይ ስራ የጀመሩ እነዚህ ፍርድ ቤቶች ችግርም እየገጠማቸው መሆኑን ገልጸዋል። በዚህ ዙሪያ የወረዳው መደበኛ ፍርድ ቤት በቅርበት እየተከታተለ መሆኑን የአቃቂ ወረዳ ፍርድ ቤት ፕሬዝዳንት አቶ ሹማሜ ታደሰ ተናግረዋል።
ቻለን የምናደርገው ድጋፍ አንደኛ የክሎት ማስጨበጫ ፍርድ ቤት ከሆኑ በኋላ እና ፍርድ ቤት ከሆኑ በፊት የነበሩት አሰራሮች አንዳንድ የተለዩ ነገሮች አሉ። ፍርድ ቤት ከመሆኑ በፊት እንደ ባህል ሽማግሌ ስለሚሰሩ የእርቅ ስራ ነው በብዛት የሚሰሩት፣ ብዙ አስገዳጅነትም የላቸው። አሁን ግን በዚህ ውሳኔ ብዙ አስገዳጅነት አላቸው፣ በህግም እውቅና ስላገኙ ማለት ነው። ለምሳሌ አንድ ውሳኔ ሰጥቶ የማይፈጸምላቸው ከሆነ ከዚህ በፊት በቀበሌ በፖሊስ እንደዚህ ድጋፍ እየጠየቁ ነው ሲያስፈጽሙ የነበረው። አሁን ግን ቀጥታ አዞ እንዲያስፈጽሙ ማድረግ ይችላሉ። ካልሆነም ደግሞ የወረዳ ፍርድ ቤት እንዲያስፈጽምላቸው ቀጥታ ደብዳቤ ጽፎ መጠየቅ ይችላሉ ማለት ነው። የእነሱ ውሳኔ ከሌላው ፍርድ ቤት ከሰጠው ውሳኔ ጋር እኩል ነው ማለት ነው። እንደዛ ነው የሚታየው። ጠንከር ይላል፣ ከበፊቱ የተሻለ ነው ማለት ይቻላል ማለት ነው። ሌላው ደግሞ እኛ የምንሰጠው ድጋፍ አንዳንድ ለእነሱ ግልጽ ያልሆነ ነገር በዛ አዋጅ የተቀመጠው በአዋጁና በደንቡ የተቀመጠውን ግልጽ ያልሆነ ነገር ይጠይቁናል። እኛ ደግሞ ግንዛቤ ማስጨበጫ ፕሮግራሞች አለን። ከነሱ በአካልም መተን እንጠይቃቸዋለን፣ እንጠራቸዋለን። እነሱ በስልክም በአንዳንድ ነገርም እንወያያለን። እንደዛ ነው እንሰራው ማለት ነው።
እነዚህ የወረዳ ባህላዊ ፍርድ ቤቶች የህብረተሰቡን እንግልት ለማስቀረትና በሽምግልና ችግሮችን ለመፍታት የሚያደርጉት ጥረት ውስጥ እያጋጠማቸው ያለውን የባጀት ችግር ለመፍታት እየተሰራ ነው ሲሉ የዱከም ከተማ ባህልና ቱሪዝም ጽህፈት ቤት ኃላፊ አቶ ቦኪሚ ደክሳ ተናግረዋል።
ከተማችንም ይህን ባህላዊ ፍርድ ቤት ለማገዝ የተለያዩ ነገሮችን እያደረግን እንገኛለን። የባህልና ቱሪዝም ከከተማው ምክር ቤት ጋር በመሆን እንደ ከተማ ከከፍተኛ አመራሮችም ጋር በመነጋገር ይሄ ባህላዊ ፍርድ ቤት ቀጣይነት እንዲኖረውና አስፈላጊውን ስራ መስራት እንዲችል የተለያዩ ድጋፎችን ማግኘት ስላለበት እንደ ከተማችን የበጀትም ይሁን የሌሎች የማቴሪያል ድጋፎችን ለማድረግ ዝግጅት ጨርሰናል።
የወረዳው ባህላዊ ፍርድ ቤቶች በመቋቋማቸው በመደበኛ ፍርድ ቤቶች ላይ የሚፈጠሩትን ጫና በመቀነስ ትልቅ አስተዋጽኦ አለው ያሉት ደግሞ የኦሮሚያ ጠቅላይ ፍርድ ቤት የኮሙኒኬሽን ኃላፊ አቶ ጉንፋ አቶማ ናቸው።
እንደ ኦሮሚያ በጣም በፍርድ ቤቶች ላይ የስራ ጫና አለ። በአንድ አመት ጊዜ ውስጥ ብቻ ለምሳሌ በ2013 ከ600,000 በላይ መዝገብ ነው ቀርቦ የታየው። ይህን ደግሞ ላሉት ዳኞች ሲናካፍል አንድ ዳኛ የሚደርሰው መዝገብ በጣም ብዙ ነው። የስራ ጫና በጣም ከፍተኛ ነው። ይሄ የስራ ጫና ሲበዛ ደግሞ በአንድ በኩል የሚሰጠው ፍርድ ላይ ጫና ያሳድራል። ጉዳዮች እያነሱ ሲመጡ ዳኞች በትኩረት ረጋ ብሎ ጉዳዮችን አይቶ እውነተኛ እና ፍትሐዊ ፍርድ ለመስጠት ያግዛቸዋል። አሁን ይሄ ሲበዛ አንደኛ የስራ ጫናው መዝገብ ሲበዛ ዳኛ ጊዜ አግኝቶ ለማየት ስለሚቸገር ይሄ መጨረሻ ላይ የሚሰጠው ፍርድ ላይ አሉታዊ ተጽዕኖ ያሳድራል። ስለዚህ ይሄ ባህላዊ ፍርድ ቤት ሲቋቋም አንደኛ ሰው በቀበሌው በሰፈሩ ጉዳዩ እንዲታይለት ይረዳል። ይሄ ሲሆን ደግሞ ወደ ፍርድ ቤቶች የሚመጡ ጉዳዮች እየቀነሱ ስለሚመጡ አገልግሎታችን ላይ ጥራቱ ላይ ጥሩ ኢምፓክት ይፈጥራል ብለን እናስባለን። ለህዝቡም ደግሞ በጣም ጥሩ ነው። ሰው ወደ ፍርድ ቤት በመመላለስ ጊዜውን ያጠፋል። ያ ጊዜ ደግሞ ሌላ ስራ ሊሰራበት የሚችለው ውድ ጊዜ ነው። እንግዲህ ባህላዊ ፍርድ ቤት ሲቋቋም ሰው በቀበሌው በሰፈሩ ጉዳዩ መጨረስ ስለሚችል በተቀረው ጊዜ ስራው ላይ እንዲያተኩር ያደርጋል። ይህ ደግሞ ለሀገሪቱም ለኢኮኖሚም በጣም ይገዛ ያደርጋል ብለን እናስባለን።
በገዳ ስርዓት አለመግባባቶችን በማህበረሰቡ መካከል የሚፈጠሩ ማንኛውንም ችግሮች ለመፍታት ሽምግልና ትልቅ ቦታ የሚሰጠው በመሆኑ ወቃሽም ሆነ ተወቃሽ አሸናፊ ሆነው ፍትህ የሚያገኙበት ባህላዊ ፍርድ ቤቶች መቋቋማቸው የሚበረታታ ተግባር መሆኑም ተጠቁመዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
ሳይዳም ተውን ለቀደመው ዘገባ በእጅጉ እናመሰግናለን። ቀጣዩ ዘገባ ደግሞ ወደ ኬንያ ይወስደናል። የዓለም የጤና ድርጅት በመጀመሪያ ደረጃ ሕክምና ውስጥ ያሉ የምርመራ ስህተቶች በታካሚው ደህንነት ላይ ትልቅ አደጋ እንደሚጋርጡ ይጠቁማል። ኬንያዊቱ አኒ ቧሬ በሕክምና ስህተት ምክንያት ማየት ተስኗታል። በዛ ያሉ አጠቃላይ ሐኪሞች፣ የመድኃኒት ባለሙያዎችና የጥርስ ሕክምና ባለሙያዎች የስህተት ምርመራና ውጤት ሊቆም ይገባል በሚል ተንቀሳቅሰዋል። የሁባ አብዲን ዘገባ ኤደን ገረመው እንደሚከተለው ታሰማናለች።
የሌለባትን በሽታ አለብሽ ተብላ በተሰጣት መድኃኒት ምክንያት ካሮላይን ኒያቡሬ ላለፉት 12 ዓመታት ማየት ተስኗት ኖራለች።
የመረመሩኝ ለወባ በሽታ ነበር። መርፌ ወጉኝ። የወባ በሽታ መድኃኒቶችም ሰጡኝ። እሁድ ዕለት መድኃኒቱን ውጬ ሰኞ ዕለት ራሴን ስቻለሁ። ወላጆቼ ናቸው ይህን የነገሩኝ።
ምንም እንኳን ሐኪሞቹ ብዙ ቢጥሩም የኒያቡሬ የአይን ብርሃንን ግን መታደግ አልቻሉም። ዶክተር ቤንጃሚን ኒጃ ማጅራት ግት በቶሎ ካልታከሙት የእድሜ ዘመን ጉዳት ጥሎ ይሄዳል ይላሉ።
ማጅራት ግትር ከአንጎልና ከርካሪ ጋር የተሳሰሩ የሰውነት አካላትን ይነካል። ስለዚህ በአግባቡና በቶሎ ካልታከሙት ተሰራጭቶ ብዙ የሰውነት አካላትን ይጎዳል።
እንደ አውሮፓውያን አቆጣጠር በ2019 ዓ.ም የኬንያ ብሔራዊ የቤተ ሙከራዎች ህብረት ዋና ጸሐፊ ኤኖክ ዋንዩዩ የህክምና ስህተቶች እየጨመሩ ነው ሲሉ አስታውቀዋል። አብዛኞቹ ስህተቶችም ምርመራዎች በፋርማሲ ወይም የስነ መድኃኒት ባለሙያ እንዲሁም በባዮሎጂ የስነ ህይወት ባለሙያዎች እየተደረጉ በመሆኑ ነው ይላሉ። የህክምና ውጤቶች ግን መምጣት ያለባቸው ናሙናውን ከሚመረምሩ ቤተ ሙከራ ባለሙያዎች እንዲሁም በሐኪሞች መሆን አለበት ነው የሚሉት። የኬንያ የፋርማሲ የጤናና የቤተ ሙከራና የጥርስ ህክምና ባለሙያዎች ህብረት ዋና ጸሐፊ ዴቫጂ አቴላ በኬንያ ከ10 ህሙማን መካከል 3ቱ የተሳሳተ የህክምና ውጤት ይነገራቸዋል ይላሉ።
በገጠር ባሉ ሁለተኛና ሶስተኛ ደረጃ ሆስፒታሎች ውስጥ የጤና ባለሙያዎች እጥረት አለብን። ነጭ ኮት የለበሰ ሁሉ ሐኪም አይደለም። ለዚያም ነው ከእንዝላልነት አሊያም ከህክምና ስህተት የመነጩ ጉዳዮችን እያስተናገድን ያለ ነው።
ዶክተር ጂሃር ሐኪሞች ለህሙማን የተሻለ ምክር ለማግኘት እዚህ ቦታ ሂዱ ብለው መምከር አሊያም መጠቆም እንዳለባቸውም ይገልጻሉ።
በሽታውን ማከም ካቃታቸው ከኛ የተሻሉ እንዲያክሟቸው ወደ ሌላ ከፍተኛ ሆስፒታሎች ሄደው መማከር ይኖርባቸዋል። እርግጠኛ ባልሆኑበት ነገር ላይ ምንም አይነት መድኃኒት ለታማሚው ማዘዝ የለባቸውም።
ኒያቡሬ ምንም እንኳን በደረሰባት ጉዳት ብትናደድም በአሁን ሰዓት ግን ያለችበትን ሁኔታ መቀበሏንም ትናገራለች። ግን ሌሎች ደግሞ የእሷ ጣፈንታ እንዳይገጥማቸውም ምኞቷ ነው።
ኤደን እናመሰግናለን። በመቀጠል ደግሞ ወደ ሌላኛዋ የአፍሪካ ሀገር ጋቦን እናመራለን። በጋቦን አንድ መንግስት ያልሆነ ተቋም ስለሚጥል በሽታ የበለጠ ለማሳወቅና ህመምተኞች የተሻለ ሕክምና እንዲያገኙ ለማድረግ እየጣረ ይገኛል። የሚጥል በሽታ ከኃይለኛ የራስ ምታት ቀጥሎ በርካታ ሰዎችን የሚያጠቃ የህዋስ ነርቭ በሽታ ሲሆን ከዓለም ጤና ድርጅት የተገኘ መረጃ እንደሚያሳየው በዓለም ዙሪያ በየትኛውም የእድሜ ክልል የሚገኙ ወደ 50 ሚሊዮን የሚጠጉ ሰዎችንም አጥቅቷል። የዘጋቢያችን ኢስማኤል ኦቢያንግን ዘገባ ስምኝሽ ቆየ እንደሚከተለው ታሰማናለች።
እረፍት አልባ ምሽቶች፣ በአስቸጋሪ ሁኔታ የመንቃት ችግርና ተደጋጋሚ የማንቀጥቀጥ ምልክቶች አይሻ ከልጅነቷ ጀምረው አብረዋት ያደጉ ናቸው። ከበሽታው ጋር አብራ ለመኖር የቻለችውን ብትጥርም ትምህርቷን ጨምሮ በርካታ መስዋዕትነትን አስከፍሏታል።
የሆነ ጊዜ የትምህርት ቤቱ መምህር ወደ ትምህርት ቤት እንዳልመለስ ጠየቀኝ። ምክንያቱም ማንቀጥቀጥ ሲጀምረኝ ትምህርት ቤት ውስጥ ሽብር ይፈጠራል። ስለዚህም ሁለተኛ ክፍል እያለሁ ከትምህርት ቤት እንድወጣ ተደረገ። ከዛም ከብዙ ነገሮች ራሴን አገለልኩኝ። ወላጆቼ ግን የሚችሉትን ያህል ረድተውኛል።
ከሚጥል በሽታ ጋር መኖር በአካል ላይ ብቻ የሚደርስ ጫና አይደለም። ህመሙ በህብረተሰብ ውስጥ እንደ ነውር ስለሚቆጠር በርካታ ሰዎች በሀፍረት ራሳቸውን ለመደበቅ ይሞክራሉ። አንዳንዶች በማህበረሰቡ እውቀት ማነስ ራሳቸውን ክፉ መንፈስ እንዳለባቸው አርገው እንዲቆጥሩም ይገደዳሉ። ይህን ሁሉ ማስተናገድ ከባድ ሲሆን፣ የቅርብ የሚያዋይ ጓደኛ ሲኖር ግን ችግሩ ቀለል ይላል።
ስራ መስራት ስንጀምር ራሷን መቀበል ጀመረች። መጀመሪያ ላይ ግን ስለሚጥል በሽታ አታወራም ነበር። መጀመሪያ በሽታው ሲይዛት በክፉ መንፈስ እንደተያዘች ስለተነገራትም ስለ እነዚያ መገለጫዎች ነበር የምታወራው።
የሚጥል በሽታ ለፓስካሊን የህብረተሰብ ጤና ጉዳይ ነው። በበሽታው የተጠቃ ልጇን ለመደገፍ በምታደርገው ጥረት ለአስርት ዓመታት በርካታ በችግር ውስጥ ያሉ ቤተሰቦችን ስትመራና ስትደግፍ ቆይታለች። የቤተሰቦችን ክብርና አንድነት ለማስጠበቅ ከሚሰራው ዓለም አቀፍ ጥበቃ ከተሰኘ ድርጅት ጋር በመሆንም ህብረተሰብን የማንቃት ዘመቻዎችን በማካሄድ ስለ በሽታው ያለውን አመለካከት ለመቀየር ስትሰራ ቆይታለች። ለተለያዩ ማህበረሰቦች የህክምና አገልግሎቶችንም በማስተባበር ታገለግላለች። በጋቦን የሚጥል በሽታ ምን ያክል ህብረተሰቡን እንዳጠቃ የሚያሳይ ማስረጃ የለም። ሆኖም በሽታው ከመንስኤው ከአይነቱና የለውጥ ሂደቱ የተነሳ ውስብስብ መሆኑን የአእምሮና የነርቭ ሐኪሞች ያስረዳሉ።
አንድ ጊዜ ጭንቅላት ላይ አደጋ ከደረሰ ኤፕሌፕቲክ ሲጀር የምንለው የሚጥል በሽታ መንቀጥቀጥ ይከሰታል። ይሄ ማለት ደግሞ ወደ ሌላ የከፋ የሚጥል በሽታ ይወስደናል ማለት ነው። የቅርብ ጊዜ ጥናቶች ታማሚው ለ5 ዓመት ያህል በየቀኑ መድኃኒት እንዲወስዱ ይመክራሉ።
በጋቦን አንድ የነርፍ ህክምና ባለሙያ ለ300,000 ሰዎች የሚያገለግል ሲሆን ሁሉም የሚገኙት በዋና ከተማው ሊብራቪል ነው። ይህ ደግሞ ህክምናውን ለማግኘት ይበልጥ አዳጋች ያደርገዋል።
አድማጮቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ሀብታሙ ስዩም በመስተንግደው፣ ኤልያስ አስማሪያ ደግሞ በድምፅና ምስል ምህንድስናው እስካሁን ድረስ አብረናችሁ ነበር። የነገ ሰው ይበለን። መልካም ምሽት ይሁንላችሁ።